ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሚያዝያ 27 ቀን 2014 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ሚያዝያ 27 ቀን 884 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
በ1928 ዓመተ ምህረት የአድዋን ድል ቂም ሊወጣና ኢትዮጵያን በቅኝ ሊገዛ በዘመናዊ መሳሪያዎች እና በአውሮፕላን ታጅቦ የመጣውን የኢጣሊያ ፋሽስት ጦር እናት አባት አርበኞቻችን ለአምስት ዓመታት ፋታ ሳይሰጡ ታግለው ድል የመቱበት 81ኛ ዓመት ነው ዛሬ። ወደፊትም አገር በቀል ዘረኛ ፋሽስቶችን ድል እንደምንመታ ላፍታም ጥርጥር የለንም። በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሀተታ በመጨረሻም ለወጣቶች በተላለፈ መልእክት ክፍል አንድ ፕሮግራማችን ይጠናቀቃል።
ሐሙስ ሚያዝያ 27 ቀን 81ኛው የአርበኞች ቀን በዓል በመላው ኢትዮጵያ በተለያዩ ዝግጅቶች ተከብሯል። በየዓመቱ በዓሉ የሚከበረው ጀግኖችና አባቶቻችን አገራችንን የተቆጣጠረውን የፋሽስትን ጣሊያን ወራሪ ኃይል አምስት ዓመት ያህል በዱር በጋደሉ ተዋግተው ድል አድርገው የአገራችንን ነጻነት ማስመለሳቸውን ለማስታወስ ነው። በአምስት ዓመቱ ተጋድሎ በርካታ አባቶቻችንና እናቶቻችን ለሀገራቸው ውድ ህይወታቸውን ሰጥተዋል፣ መስዋዕትነትንም ከፍለዋል። የአሁኑም ትውልድ እንደ አባቶቻችን አርበኛ ሊባል የሚችለው አገራችንን ከከፋፋዮች ከዘረኞችና ከስግብግቦች ነጻ በማውጣት ህዝባችን የድል ባለቤት የሚሆንበትን በእኩልነት ላይ የተመሰረተ አንድነትን የሚያስተናግድ እውነተኛ ስርዓትን ኦን ለማድረግ ሲታገልና መስዋዕትነት ሲከፈል ብቻ ነው። በኢትዮጵያ መሰረታዊ የፍጆታ ዕቃዎች ዋጋ አለቅጥ ጨምሮ የኑሮ ውድነት መኖሩ ከማይቻልበት ደረጃ በደረሰበት በአሁኑ ወቅት የማዳበሪያ ዋጋ መጨመር አርሶ አደሩን ከፍተኛ ችግር ውስጥ የከተተ መሆኑ እየተነገረ ነው። አምና 1750 ብር የነበረው አንድ ኩንታል ማዳበሪያም ዘንድሮ ከጥፍ በላይ 4500 ብር ይሸጣል። እያንዳንዱ አርሶ አደር በአማካይ ከ6 እስከ 7 ኩንታል ማዳበሪያ የሚጠቀም ሲሆን በዘንድሮ ዋጋ ማዳበሪያ ለመግዛት አቅሙ የሚፈቅድለት አይሆንም። በመሆኑም በርካታ አርሶ አደሮች ዘንድሮ አለማዳበሪያ ለማረስ የሚገደዱ በመሆኑ የአገሪቱ የእርሻ ምርት ውጤትም በጣም አነስተኛ እንደሚሆን ተገምቷል። በዓለም ላይ ማዳበሪያ የተወደደበት ዋና ምክንያት ማዳበሪያ በከፍተኛ ደረጃ ለዓለም የሚያቀርቡት ሩሲያና ዩክሬን በጦርነት ላይ መሆናቸውና ሩሲያ እህልና ማዳበሪያን ጨምሮ ምርቶቿን እንዳትሸጥ ማዕቀብ ስለተደረገባት ነው። ባለፉት አመታት በሀገር ውስጥ ማዳበሪያ ለማምረት የተደረገው ጥረት በጣም አነስተኛ መሆኑን ታውቋል። ከዋጋ ውድነቱ የተነሳ ዘንድሮ ማዳበሪያ ጥቅም ላይ አለመዋሉም የእርሻውን ምርት በከፍተኛ ደረጃ መቀነሱ ከሌሎች የኢኮኖሚ ችግሮች ጋር ተዳምሮም አጠቃላይ የሀገሪቱ የኢኮኖሚ እድገት ሊያሽቆለቁል እንደሚችልም ባለሙያዎች አስጠንቅቀዋል። በጦርነት በውጭ ምንዛሬ እጥረትና በጥሬ ዕቃዎች እንደልብ አለመገኘት የተነሳም 441 ፋብሪካዎች ስራ ያቆሙ መሆናቸውም ተገልጿል። በተለያዩ ምክንያቶች ተፈናቅለው እርዳታ ጠባቂ ለሆኑ ወገኖች በቂ እርዳታ እየቀረበ አለመሆኑን የአማራው አካባቢ እርዳታ ተቋም አስታውቋል። ከአሸባሪው የውያኔ ቡድን ጋር በነበረው ጦርነት የተፈናቀሉት የአማራ ተወላጆች ቁጥር 7.5 ሚሊዮን ሲሆን ከቤንሻንጉልና ከወለጋ ባሸባሪው ጥፋት ተፈናቅለው ወደ አማራው አካባቢ የመጡት ዜጎች ቁጥር ከ3.5 ሚሊዮን በላይ እንደሆነም ተገልጿል። በተጨማሪም በተለያዩ ወቅቶች ችግር ደርሶባቸው የሴፍቲኔት ተጠቃሚ ወገኖች ቁጥር በሚሊየን የሚቆጠር ነው ተብሏል። በአሁን ወቅት ዘረኛው የኮሎኔል አገዛዝ ለነዚህ ተፈናቃዮች የሚልከው የእርዳታ መጠን እጅግ አነስተኛ በመሆኑ የዜጎች ብሶትና ጩኸት እየጨመረ መሄዱ ታውቋል። ሁኔታው በዚህ ከቀጠለም ከፍተኛ ረሃብ ሊከተል እንደሚችል አንዳንድ ወገኖች እየጠቆሙ ነው። ከዚህ ጋር ተያይዞ በአሸባሪው የውያኔ ቡድን ጦርነት ምክንያት ወላጅ አልባ ለሆኑት 13000 ህፃናት አሳዳጊ ያፈላለገ መሆኑን የአማራ በጎ አድራጎት ልማት ማህበር አስታውቋል። በኬንያና በኢትዮጵያ ድንበር አካባቢ የጸጥታው ጥረት ያለ መሆኑን የሚደርሱ መረጃዎች ይጠቁማሉ። በኬንያ መርሳቤት ግዛት በተፈጠረ ችግር ምክንያት ከምሽት እስከ ንጋት የሚዘልቅ የሰዓት እላፊ አዋጅ የታወጀ መሆኑን ታውቋል። ከቅርብ ጊዜ ወዲህ በአካባቢው ባሉ ገበሬዎችና በአርብቶ አደሮች መካከል የተፈጠረው ግጭት እየተባባሰ ሄዶ ብዙዎች ሰዎች ህይወታቸውን ሲያጡም በርካታ ንብረቶችና ከብቶች ተዘርፈዋል። ሁኔታውን ለማረጋጋት የኬንያ የጸጥታ ኃይሎች በቦታው ተሰማርተዋል። የኬንያ ባለስልጣኖች ከኢትዮጵያ በገፍ ወደ ኬንያ የሚገባው የጦር መሳሪያም ችግሩን ለማባባስ አንዱ ምክንያት ነው ብለዋል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተመሰረተበት 50ኛ ዓመት የወርቅ ኢዮቤልዩ ሰኔ 26 ቀን 2014 ዓ.ም ተመረጠ። በፈረንጆቹ አቆጣጠር ሰኔ 3 2022 በዋሽንግተን ዲሲ ይከበራል። ድርጅቱ 50ኛውን ዓመት ምክንያት በማድረግ ባዘጋጀው የግጥም ውድድር ላይ እንዲሳተፉ ለሁሉም ጥሪውን ያስተላልፋል። የጥሞቹ ከሚከተሉት አበይት ሐሳቦች መካከል በአንደኛው ወይም በሁለቱ ላይ እንዲያተኩርም እንጠይቃለን። አንደኛ የኢሃፓ ጽናት ፈተናውና አይበገሬነቱ፣ ሁለተኛ የኢሃፓ ኢትዮጵያዊነትና የባንዳነት አፍራሽ ሚና። በውድድሩ ከአንደኛ እስከ ሶስተኛ ለሚወጡ ግጥሞች ሽልማቶች ተዘጋጅተዋል። ግጥሞቹ እስከ ሰኔ 8 2014 ወይም ጁን 15 2022 እንዲደርሰን እንጠይቃለን። ግጥሞቹ የሚላኩበት አድራሻ በፖስታ ESPIC 5309 ጆርጂያ አቬኒው ኖርዝዌስት ዋሽንግተን ዲሲ 20011፣ በኢሜይል eprp@eprp.com ወይም espic@aol.com ናቸው። የኢሃፓ 50ኛው ዓመት አዘጋጅ ግብራይ ምክንያት በማድረግ ባዘጋጀው የግጥም ውድድር ላይ እንዲሳተፉ ለሁሉም ጥሪውን ያስተላልፋል። ግጥሞቹ ከሚከተሉት አበይት ሐሳቦች መካከል በአንደኛው ወይም በሁለቱ ላይ እንዲያተኩርም እንጠይቃለን። አንደኛ የኢሃፓ ጽናት ፈተናውና አይበገሬነቱ፣ ሁለተኛ የኢሃፓ ኢትዮጵያዊነትና የባንዳነት አፍራሽ ሚና። በውድድሩ ከአንደኛ እስከ ሶስተኛ ለሚወጡ ግጥሞች ሽልማቶች ተዘጋጅተዋል። ግጥሞቹ እስከ ሰኔ 8 2014 ወይም ጁን 15 2022 እንዲደርሰን እንጠይቃለን። ግጥሞቹ የሚላኩበት አድራሻ በፖስታ ESPIC 5309 ጆርጂያ አቬኒው ኖርዝዌስት ዋሽንግተን ዲሲ 20011 በኢሜይል eprp@eprp.com ወይም espic@aol.com ናቸው። የኢሃፓ 50ኛው ዓመት አዘጋጅ ግብራይ የዘረኛና ቀባጣሪ አፍ ጠማማ ነው። ምን ይሰማ ጆሮ ሆኗል ነገሩ ሁሉ። ማን ይበልጥ ፉክክርም የገቡ ይመስላል። የዘረኛና ቀባጣሪ አፍ ጠማማ ነው። ምን ይሰማ ጆሮ ሆኗል ነገሩ ሁሉ። ማን ይበልጥ ፉክክርም የገቡ ይመስላል። አንዱ በረድ ያለ ሲመስል ሌላው ይነሳበታል። ከሁሉም በላይ ደግሞ አይነታው ቀባጣሪና ቀጣፊ ኮሎኔል ተሰይሞ የሚያስተናግዳቸው ይመስላል። አንድ በቦረና በልዩ ጥበባችን ዝናብ አዘነብን። ሁለት እንኳን የኛ የቄሮ መንጋ የዞን መንጋም ቢሆን መሬቴን ቀሙኝ ያላቸው ሰዎች ጋር ተጋጭቶ ብዙ ገደለ። ሶስት የከተማው ምግብ ቤት ተጨናንቆ ያለ ኑሮ ተወደደ ረሃብ ጸና ብላችሁ አትዋሹ። ነገሩን ሲጀምር ኮሎኔሉ ትነግሳለህ የሚል ትንግርት አለኝ ያለን ስለሆነ ከዚያ ወዲህ በገፍ ያሸከመን ውሸት ከቶም ሊከብደን አይገባም። የአኖሌ ሐውልት አሰሪ ኮሚቴ አባል ሳልነበረም አገዛዙና ሕዝብ አራምባና ቆቦ ከሆኑ ዓመታት አልፈዋል። ሰዎቹ የሚናገሩትና የሚያንገበግባቸው ከሕዝብ ፍላጎቶችና ዋና ጥያቄዎች ጋር አይገናኙም። የሽግግር ሂደት ሲባል እኔው አሻግራለሁ ማለቱ ባይገርመንም የኑሮ ዋጋ አሻቀበ፣ ረሃብ ተባባሰ፣ ወያኔ እየተዘጋጀብን ነው ወዘተ በሚል ሕዝብ ሲጨነቅ አገዛዙ በርካታ ውሸቶቹን ማሽኮርመም ስለ ዞንና ሰው ጠብ አዲስ አበባን ፊንፊኔ ስለማድረግ ቅዠቱ ሊያወሳን ይሞክራል። የጅቡቲው ኦማር ጋሌ ከወያኔ ጋር ሰምሮ አፋር ወገኖቻችንን እያጠቃ ያለ አገዛዙ ገሌህን አዲስ አበባ ጋብዞ ታሪካዊ ወዳጃችንን ተቀበሉት ይለናል። የኦሮሚያ ስልጣንና ህንጻ ግንባታ ይወዘውዘዋል። ጸለምት አዲያር ቃይን ለወያኔ አስረክቦ ዳግም ሊያጠቃን እየተዘጋጀ ያለውን ወያኔ በእይታ አታስገቡ፣ ስንት ሌላ አሳሳቢ ስራ አለን እያለንም ነው። በየመስኩ ኢትዮጵያዊነትን ለማደባየት በተናጠልም በጋራም እየሰሩ እንዳሉ ንቀው እንኳ መሸፋፈኑንም ትተውታል። ከወያኔ ጋር ድርድሩ ተጀምሯል። አማራውን አፋሩን አገር ወዳዱን ሁሉ ትጥቅ ለማስፈታት ሴራው ተሸርቧል። ከግብጽና ከሱዳን ጋር ተስስሩ ጠብቋል። ለዘረኞች በሚያመች ዘት የተረቀቀው ህገ መንግስት ለኦህዴድና ኦሮሞ ብልጽግና ካድሬዎች ምስጢር ቀድሞ ውይይት ሊሰራጭም ተዘጋጅቷል። በዘረኞቹ ሳይንሳዊ ጥልቀትና ርምጃ በቦረና እንኳ ሊዘንብ ሲያካፋም አልታየም። ሚሊዮኖች ለረሃብ ተዳርገዋል። የእህል ስንዴ እጥረት አፍጦ እየመጣ ይህን ለመጋተር ምንም እርምጃ እየተወሰደ ባለመሆኑ በሰሜን ደቡብ ብቻ ሳይሆን በመላ ኢትዮጵያ ሚሊዮኖች በረሃብ የሚያልቁበት አደጋ ሊመጣ መቻሉም አያከራክርም። ኩንታል ማዳበሪያ 4800 ብር የገባበት አገር እንደልችንም አንርሳ። ለንግድ የሚሆን የውጭ ምንዛሪያችንም ከወያኔ ጊዜ በበለጠ መቆስመኑም የሚካድ አይደለም። ዶላር ዛሬም ወደ ውጭ እየወጣ ነው። በአሜሪካና አውሮፓ ከበርቴ ነጋዴዎች እነ ግዴ አዜብን ተክተው የሚምነሸነሹት እነ አራርሳና ጋቢሳ ናቸው። በወሳኝ ያገራችን ችግሮች ላይ ይተኮር ሲባል ለዘረኞቹ አንገብጋቢ ጥያቄ ሆኖ የሚያስጨንቃቸው የአዲስ አበባን ፖሊስ ቁጥር ከኦሮሚያ ምልምሎች በመጡ ቁጥር ጨምሮ 50,000 ማድረስ ነው። የትምህርቱን ይዘት ለዋውጦ አማርኛና ታሪክን ማንደፋረስ ነው። የህዝብን ንብረት ከወያኔው ጥረት ቀምቶ ለኦሮሞው ቱምሳ መስጠት ነው። በእነዚህ ተቋሞች አማካኝነት በተለይ ኦሮሚያ እንዳላይን ያወጣ ዝርፊያን እያካሄደ ነው። ኦሮሚያ ማዕድንና ቢፍቱ አዱኛ አዶላ ወርቅ ማዕድን፣ የከንቲቻ ፓናልም ማዕድን በያዩ የከሰል ማዕድኖች ሁሉ ባለቤት ሆነዋል። የኦሮሚያ ማዕድን ኩባንያ ኃላፊ ዘረኛው ሀብት የተሰጠን ፋብሪካ ችሎታ ስላለን ነው ቢልም ቀደም ወያኔ ባለችሎታ ላላቸው ሜቴክን ሰጥቶ መሐይሞቹ ያደረሱትን ጉዳትና ዝርፊያ በሰፊው ታዝበናል። ቢፍቱ ለምሳሌ የላንጋኖን መዝናኛ ሆቴል ማለትም በ55 ሚሊዮን ብር ከተረከበ በኋላና ባርሲና ባዴ እርሻዎችንም ገቢ አድርጎ ያሳየውን ትርፍ መጥቀስም አልተቻለም። የኦሮሞ አዲስና አቀባባይ ከበርቴዎች በርግጥም እየተፈጠሩ ናቸው። ከቱምሳ ውጭ ኦሮሚያ 9 የንግድ ተቋሞችን ይዞ አስገባው ያለው ገንዘብ ግን ይጠበቅ ከነበረው 46% ብቻ መሆኑ ታውቋል። በኃላፊነት ኦህዴዶቹ እነ ግርማ መንቴ ስማቸው ቢጠቀስም ቱምሳን የሚቆጣጠረው ቦርድ በአባዱላ ገመዳ ስር ነው። የሙስናው ኦቦ ነፍሰ ገዳይ ተይዞ ለፍርድ መቅረብ ያለበት አረመኔ። የቀድሞው የኦህዴዱ ዲንሾ አሁንም ከፌደራል መንግስት ተብዬ ቁጥጥር ውጭ ሆኖ በኦሮሚያ ገዛት ስር እንደልቡ የሚፈነጭ ነው። የአማራው ተብሎ የነበረው ጥረት ቀጭጮ በባህር ዳር ኮሳሳ የመኪና ፋብሪካ ለማቆም ገንዘብ አጠረኝ እያለ ነው። የኦሮሚያ አስተዳደር ነኝ የሚለው ከፌደራሉ አገዛዝ ቁጥጥር ውጭ በሆነ መንገድ የነጻ ኦሮሚያን የኢኮኖሚ አቅም ሊገነባ በእቅድ እየተንቀሳቀሰም ነው ተብሏል። የሚታየው ቅኝት የሁሉን መዋቅርና አገዛዝ እያዳከሙ ኦሮሚያ የሚሉትን ማግዘፍ ነው ሲሉ ውስጥ አዋቂዎች የተቹ ሲሆን፣ ይህም እየተደረገ ያለው በነ ኮሎኔል ግራኝ ፈቃድና ሙሉ ትብብር ነው ሲሉም አስረግጠዋል። ስለዚህም መደናገሩና ውዥንብር መግባቱ አክትሞ የጉዞ አቅጣጫ ግልጽ ነው። በድርድር ሽፋን ወያኔን ለመታደግ የሚደረገው ሴራ ቆሞ ወያኔ በአፋርና አማራው ህዝብ ላይ የሚያደርገው ጥቃት ማብቃት አለበት። የወያኔ ተለጣፊና ወንጀለኛ ታጣቂ ኃይሎች መፍረስ ይኖርባቸዋል። በኦሮሞ ነጻ አውጪ ጦር ስም ስንት ወንጀል የፈጸሙት ሸኔዎችም ለፍርድ መቅረብ አለባቸው። ወያኔ ከአዲ አርቃይ ጸለምት ወዘተ የታጠቀ ኃይሉን ማስወጣት አለበት። ወያኔ ለፍርድ እንጂ ለድርድር የሚቀርብ ኃይል አይደለም። ከህዝብ ቁጣና ፍርድ ሊያድኑት የሚሹት ሁሉ ተባባሪ ወንጀለኞች ናቸው። ከጸረ ህዝብ ወንጀለኞች ጋር ለውይይት ለመሞዳሞድ መቋመጥ ጸረ ኢትዮጵያዊነት እንጂ ሌላ አይደለም። ህዝብም በአውራጃ ሊከፍሉት እየጣሩ ያሉትን ተቋቁሞ አንድነቱን ማጠናከር ይኖርበታል። በዚህ ጥረት ከኢሃፓና አገር ወዳድ ኃይሎች ጎን እንዲሰለፍና ባንዳ ድርባዮችን እንዲርቅ ዳግም ጥሪያችን ይተላለፋል። ድል ለኢትዮጵያ ህዝብ፣ አገር አድን ትግል፣ ውድቀት ለዘረኞች መንጋ
ይدرس ለኢትዮጵያ ወጣቶች በሙሉ እናንተ ያዲሱ ትውልድ አባሎች የዛሬ አበባ የነገፈዮች በእያላችሁበት ልባዊ ሰላምታችን ይدرسአችሁ ያዲሱ ትውልድ አባሎች ስንል ወጣቶቹን በሙሉ ማለት ተማሪውን አስተማሪውን ገበሬውን ከብታርቢውን ሰራተኛውን ወዘተ ለማለት ነው። የጽሑፋችን መነሻና መድረሻ ለመላው የወጣት ክፍል ከላይ ከተቀስናቸው በተጨማሪ በውያኔ መዋቅሩስ በወታደርነት በፖሊስነት በሰላይነት በካድሬነትና በዝቅተኛ አርከኖች ውስጥ በመርማሪነትና በጸጥታ አስከባሪነት ላይ በጸረ ህዝብ ተግባር ተሰማርታችሁ ያላችሁትን ወጣቶች ቀኑ ሳይጨልምባችሁ መስመራችሁን አስተካክላችሁ ከህዝብ ጋር በመቀላቀል የጋራ የሆነችውን ሀገራችንን ኢትዮጵያን ከጥፋት ለማዳንና የዲሞክራሲ ስርዓትን ለማድረግ ንቁ ተሳትፎ እንድታደርጉ የሚለውን የትግል ጥሪ ለማስተላለፍ ነው። ያሁኑ ትውልድ ወጣቶች እንደበፊቱ አንድ ሆናችሁ በሃይማኖት በዘርና በጾታ ሳትለያዩ በጋራ በሁሉም መንገድ የውያኔን አምባገነን ለማስወገድ ለትግል ተነሱ አምጹ ነው የምንለው። የኢትዮጵያ ህዝብ በረጅም ታሪኩ በተለይም የወጣቱን ሚናና የታሪክ ገድል በዝርዝር ማለት ከኢጣሊያን ወረራ በፊት የሀገራችንን ነጻነት ለማስከበር አባቶቻችንና እናቶቻችን እንዴት አጥንታቸውን ከስክሰውና ደማቸውን አፍስሰው ያቆዩልንን ሀገር በስፋት ዘርዘር አድርገን ለማቅረብ እንችል ምንኛ ደስ ባለን ነበር። ችግራችን ከተነሳንበት ርዕስ አኳያ ስለሚሰፋብን በሌላ ጊዜ በስፋት እንድንመለስበት ተገደናል። የተለያዩ አገሮችንና የኛንም ጨምሮ የትግል ስንክሳር ስንመረምር የምንረዳው አንድ ትልቁም ነገር ወጣቱ ትውልድ ትኩስ ኃይልና ለውጥ ፈላጊ መሆኑን ነው የምንገነዘበው። በመሆኑም በጥቂቱም ቢሆን አንድ ሳንጠቅሰው የማናልፈው ጉዳይ ካሁኑ ወጣቱ ትውልድ ውስጥ የዛሬ 3 ዓመት ገደማ ራሱን አደረጃይቶ በሀገር ቤት በህቡ እንዲሁም በውጭ ሀገር በይፋ የሚንቀሳቀሰው የኢሃፓ ወጣት ክንፍ ድርጅት ወይም ይወክን ስላለፈው ከኢጣሊያ ወረራ በፊት ስለነበረው ትውልድ አኩሪ ታሪክ መግለጫ ቀንጨብ አድርገን ለማቅረብ እንወዳለን። የይወክን መግለጫ እንዲህ ይላል። እኛነታችንን ለመከላከል ታሪክ ያስገድደናል። ጨለማ በተባለበት ዘመን ተፈጥሮ በወቅቱ ሀያላን መንግስታት አገሬ አላስነካም ብሎ ክብሩ ህይወቱን በገዛ ጥይቱ ለኢትዮጵያ ፍቅር ጥማት ጠጥቶ የተሰዋው ያጼ ቴዎድሮስ ታሪክ መነሻችን ነው። ያጼ ምኒልክ ያጼ ዮሐንስ የበላይ ዘለቀ የባልቻባ ነፍሶ የሸዋ ረገድ የጣይቱ የዘራይ ድረስ ያብዲሳጋ ወዘተ ያጥንትና የስጋ ምርግ የሆነች ኢትዮጵያ ታሪኳን ታሪክ አድርገው አንድነቷን በክርስትና በስልጣን ሳይሸጡ አቆይተዋልና የኩራታችን ምንጭ ነው። እኛ ከኢጣሊያን ወረራ በኋላ የተወለድን በወጣትነታችን ዘመን የሁለት አምባገነን ስርዓቶችን ለመጣል ህዝባችን ባደረገው ትግል የተካፈልንና አሁን ደግሞ ሶስተኛውን የውያኔ ዘረኛ አምባገነን በመታገል ላይ እንገኛለን። ለእናንተ ለልጆቻችን የምንነግራችሁ በወጣትነት ዘመናችን ትግል ስንጀምር እንዳሁኑ አቅጣጫ ሰጪው የፖለቲካ ፓርቲ ወይም ድርጅት ባልነበረበት እንዴት በተማሪነት ራሳችን አደረጃጅተን እንደታገልንና በትግል ውስጥ ያጋጠመንን ጣውረድ እንድታውቁት ስለምንፈልግም ነው። እንዲሁም ከተሞክሮ ማነስ የተነሳ የፈጸምናቸውን ስህተቶቻችንን እንድታውቁትና እንዳትደግሙት ለማሳሰብና ለመምከርም ነው። ውድ ልጆቻችን እንደዚህ አጥብቀን የምንወተውታችሁ ያለፈውን የኛን ታሪክ በማጥናት በማጤንና በመገንዘብ አሁን ያለብንን ችግሮች በጥልቀት ለመመርመርና መላመት ፍለጋና የወደፊቱን ትግላችንን የተቃና እንዲሆን ምን ማድረግ አለበት የሚለውን ያጭርና የረጅም ጊዜ ፕላን ወይም እቅድ ለመተለም ይረዳችኋል ይረዳናል ብለን ስለምናምንም ነው። በመሆኑም የኛን መልካም ተመክሮች አዳብሩት ጎጂውንም ላለመድገም ጥረት አድርጉ ነው የምንለው። ባጭሩ ምን መደረግ አለበት የሚለውን መልስ ለመሻት በማጥናት በመመራመር በመጻፍ በመወያየትና በመከራከር የመፍትሄ ሐሳቦችን ለማፍለቅና የፈጠራ ችሎታችሁን ለማዳበር ያለመታከት ጥረት እንድታደርጉም ነው። እንግዲህ ብዙም ሳናንዛዛ የኢትዮጵያ ወጣትን በተለይም የተማሪው ማህበር በአገር ቤትና በውጭ አገር የተጫወተውን ሚና ማለት በቅድመ አብዮት በአብዮቱ ዋዜማ አብዮቱም ከፈነዳ በኋላ በተለይም በኢአፓ ስረጎልማሶች በአባላትነትና ወጣቱ በኢሃዋሌነት እንዴት እንደታገል ማለት ከደርግ ጋር የሞት የሽረት ትግል የቀይ ሽብር ሰላማነትና ያስከተለውን እንድምታ እንዲሁም አሁን ካለው ከዘረኛው የውያኔ አምባገነን መንግስት ጋር በመካሄድ ላይ ያለውን ትግል በእኛ እይታ እናውቃቸው። በቅድመ አብዮት የተማሪው ትግል አንድ በአገር ቤት የኢትዮጵያ ተማሪዎች ማህበር የዚህ ትውልድ አባላት የሆነው ወጣቶች ትግል የጀመርነው ድቅድቅ ባለ ጨለማ ዘመን ነበር ብንል ማጋነን አይሆንብንም። በአምሳዎቹ የዩኒቨርሲቲ ተማሪዎች የነበርነው በዩኒቨርሲቲ አካዳሚ ነጻነት ማለት መሰብሰብ መጻፍና መወያየት ይፈቀድ በነበረው መብት በመጠቀም ተደራጅተን የተማሪ ማህበር ለማቋቋም ችለን ነበር። ሆኖም ንቃተ ህሊናችን ዝቅተኛ በመሆኑ የምናነሳው ጥያቄዎች ወጥ ቀጠረና ምግባችን አይጣፍጥም በሚሉት ላይ ነበር። ቀስ በቀስ የተማሪው ቁጥር መጨመር ከክፍላተ ሀገር የሚመጡና ከአዲሶቹ የአፍሪካ ሀገሮች ነጻነታቸውን ከቀኝ ገዢዎች ያገኙ ተማሪዎች ባገኙት የነጻ ትምህርት ድል መደባለቃቸው ንቃተ ህሊናችንን እንዲዳብር እንዲሁም በብሔራዊ አገልግሎት ወይም ናሽናል ሰርቪስ አማካኝነት በየክፍላተ ሀገር በመመደብ ለአንድ አመት በመስራት ሀገራችንን ይበልጥ እንድናውቅና አድማሳችንን እንዲሰፋ ረድቶናል። በመሆኑም ተማሪው የማህበራዊና የኢኮኖሚ ጉዳዮች ላይ መወያየት ማጥናትና መመራመር እንዲሁም ለመንግስት ባለ ስልጣናት ፍትህ ተጓደለ ህዝብ ተበደለ በተለይም መሬት ላራሹ እንዲሁም ዳቦ ለተራበ የመሳሰሉትን ጥያቄዎች ማቅረብ ጀመረን። ጽሁፋችንና መጽሔቶች እንዲሁም ንጉሱ በሚገኙበት ግጥሞች መቅረብ በተለይም የማይረሳው የጎሞራው በረከት መርገም እንዲሁም ሌሎች በጸጋይ ደብተራውና በጓደኞቹ እንደ ደሃው ይናገራል የመሳሰሉትን ግጥሞች መቅረቡ ጀመሩ። በሂደት የተማሪው የተቃውሞን ቅስቀሳ መጠናከርና ወደ ግራሪዮት ማዘንበል ያሳሰባቸው ንጉስ ባለስልጣኖችና ባለመሬቶች ሁኔታውን በግዜው በእንጭጮ ለመቅጨት ወይም ለመክታት የተማሪውን መሬዎች እንደ ጥላሁን ግዛው እንዲገደሉና ይቀርሩትንም እንዲታሰሩ አስደረገ። በዚህ ጊዜ ከተማሪው ማህበር ውስጥ ጥቂት በጣም የነቁት ተማሪዎች ሰላማዊ የትግል ተቃውሞ ማክተሙን የተረዱ ተማሪዎች ትግሉን በይበልጥ ለማደራጀትና አማራጭ ለመፈለግ ከሚወዷት ሀገራቸው ለመውጣት ተገደዱ። ሁለት በውጭ ሀገር የኢትዮጵያ ተማሪዎች ማህበር የኢትዮጵያ ተማሪዎች በብዛት ወደ ውጭ ሀገር መውጣት የጀመሩት በ40ዎቹ መጨረሻ አመታት ጀምሮ ነው። ተማሪዎቹ የሚሄዱት ወደ አሜሪካና አውሮፓ ሀገሮች በትምህርታቸው ጎበዝ የሆኑ በነጻ ትምህርት ወይም ስኮላርሺፕ በማግኘትና ሀብታም ልጆች ለትምህርትና ለኑሮ ወጪ ቤተሰቦቻቸው የሚከፍሉላቸው ነበሩ። የኢትዮጵያ ተማሪዎች ቁጥራቸው እስከ 50ዎቹ አጋማሽ እየጨመረም ቢመጣም የነበረው የተማሪ ማህበር ደካማና በዓላትን በማክበር ላይ የተጠመደ ለምሳሌ የአዲስ አመት ቀን የነጻነት ቀንና የንጉሱን የልደት በዓል እንዲሁም ህዝባዊ በዓላትን በኢትዮጵያ ኤምባሲዎች ግብዣ በመካፈል የተወሰነ ነበር። የብዙዎቹም ማላማ ትምህርታቸውንም እንደጨረሱ ቶሎ ወደ ሀገራቸው ተመለሰው በስርዓቱ ውስጥ በተመደቡበት ስራዎች ማገልገል ትዳር መመስረት ቤት መስራትና ልጆች ወልዶ ማሳደግም ነበር። አብዛኛው እኛ ምን አገባን አርፈን ኑሯችንን መኖር የሚል የተማረው መንፈስ ያየለበት ጊዜ ነበር ለማለት ይቻላል። የኢትዮጵያ ተማሪዎች በውጭ ሀገር ከ50ዎቹ መጨረሻ አንስቶ ስካቢዮት ዋዜ ማድረስ በጸረ ፊውዳልና በጸረ ኢምፔሪያሊዝም ተቃውሞ ተደራጅቶ ለ66 አብዮት መፈንዳት የበኩሉን አስተዋጽኦ ከአገር ቤት ካለው የተማሪው እንቅስቃሴ ጋር በማበር ታግሏል አታግሏል። በውጭ ሀገር ዋንኞቹ ተጠቃሾች በአውሮፓ የኢትዮጵያ ተማሪዎች ማህበርና በሰሜን አሜሪካ የኢትዮጵያ ተማሪዎች ማህበር በአፍሪካና መካከለኛ ምስራቅ የኢትዮጵያ ተማሪዎች ማህበር ነበሩ። ሁለቱም የየራሳቸው ያደረጃጀት መዋቅር ነበራቸው። ለምሳሌ በአውሮፓ አህጉር ደረጃ የተመሰረተው በአውሮፓ ውስጥ በሚገኙ አገሮች ውስጥ ማህበራት ማለት በፈረንሳይ፣ በእንግሊዝ፣ በጀርመን፣ በሶቪየት ህብረት ማህበራት ውስጥ ተወካዮች አማካኝነት ነው። የአውሮፓው የኢትዮጵያ ተማሪዎች ማህበር የተደራጀው ሁሉን የተማሪ ማህበራት አንድ የሚያደርጋቸው ለሀገርና ለህዝብ ያላቸው ፍቅር ያለማጽናትና መቆርቆር በሚኖርበት አገሮች የእድገት ደረጃና የቴክኖሎጂ እምርታ በመመልከት በቅዱስ ቅናት በመንገብገብ እግረ ኮርች ያዘን የፊውዳል ስርዓት ለመለወጥ መሰብሰብ መወያየት መደራጀት በጊዜው ይታመንበት በነበረው የሶሻሊዝም ሪዮት መጻፍትን ማንበብ ማጥናት መጻፍና ወደ አማርኛ መተርጎም መጽሔቶች ማዘጋጀት በአውሮፓ የታገልና በአሜሪካ ኮምባት መጽሔቶች ማተምና ወደ አገር ቤት በድብቅ ሰርገው እንዲገቡ ማድረግ ነበር። ለአብነት የኢትዮጵያ ተማሪዎች በሰሜን አሜሪካ የተማሪው ማህበር ምን እንደሚመስል እንዴት በሀጉር በከተማና በህዋስ ወይም የጥናት ቡድን እንዴት ለመደራጀት የገንዘብ አቅሙን እንዳጠናከረና አቅሙ በፈቀደ መሰረት የኢትዮጵያን የፖለቲካ የኢኮኖሚና የሶሻል ችግሮች ትንተና መፍትሄ ፍለጋ እንዲሁም ሀተታና ትችት የማድረግ ስልት እንዲሁም በሂስና በግለሂስ ራሱን እንዳነጸና በተጨማሪም ካልባሌ ቦታዎችና በጎጂ ባህሎች እንዳይበከት መቆጠብ አንዱ አንዱን መጠበቅና መከላከል የመሳሰሉት ነበሩ። ባጭሩ ለኛ ተውልድ የተማሪው ማህበር አጣጫ የሚሰጥ የፖለቲካ ፓርቲ በሌለበት ተማሪው ለችግር የተጋለጠ በመሆኑ ከድክመቱና ከጥንካሬው ያሁኑ ተውልድ ከኛ ተውልድ ብዙ ነገሮች ልትቀስሙ ይገባል ብለን እናስባለን። አንድ በጥራሽ የማይረሳ ናቢዮት 66 ከመፈንዳቱ በፊት በ1964 ዓመተ ምህረት ራሱን በህቡ አደራይቶ የነበረው በኢትዮጵያ የመጀመሪያው ፓርቲ ኢሃፓ ራሱን በይፋ በ1967 ዓመተ ምህረት ማወጁ ለተራማጅ ተማሪው ክፍል ትልቅ የምስራችና ደስታን ፈጥሮ ነበር። በኢሃፓ ስር በመደራጀት ላይ በነበረው ኢሃአስ ማስጠናከሪያ የሚሆን ገንዘብና ሌላም ቁሳቁስ ለመርዳት ተማሪው በነፍስ ወከፍ ከአንድ ሳምንት እስከ ወር የሚደርስ ደሞዛቸውን ሰጥተዋል። ጊዜው ወሳኝ ስለነበረ አንዳንዶች መኪናቸውን በመሸጥና ትምህርታቸውን አቁመው ወደ አገር ቤት በመግባት ሙሉ ጊዜያቸውን ለትግሉ ያደረጉበትም ወቅት ነበር። ሶስተኛ በኢትዮጵያ ተራማጆች እንቅስቃሴ ባቤቱ ዋዜማ ህብረተሰባችን በሁሉና በትግራይ በተከሰተው ረሃብ በመማረር የኑሮ ውድነት በሰራተኛ ክፍል ማለት በከተማ እንዲሁም በአርሶ አደሩ በባለመሬቶች አይን ያወጣ በዝበዛ የተንገፈገፈበት ወቅት በአጠቃላይ ወታደሩም በኑሮ ውድነት ታክሲ ነጂዎች የነዳጅ ዋጋ መጨመር እንዲሁም የሙስሊሙም ህብረተሰብ የሃይማኖት እኩልነት ይደረግልን የሴቶች እንቅስቃሴ ማለት እናቶች የቤት እመቤቶች ተማሪዎችና በቤት ሰራተኝነት በረጅም ሰዓት ስራ ባለ ተመጣጠነ ክፍያ መጠመድ እንዲሁም ተማሪዎች በአገር ቤትና በውጭ አገር የፊውዳሉ ስርዓት ማክተም አለበት ወደሚለው ድምዳሜ የደረሰ ይመስልም ነበር። የኢትዮጵያ ተማሪዎችም የበኩሉን በአውሮፓ በአሜሪካ እንዲሁም በተጨማሪም በአፍሪካና በመካከለኛው ምስራቅ የሚገኙ ተማሪዎች ያለም አቀፍ የኢትዮጵያን ተማሪዎች ማህበር ለመመስረት ከብዙ ጥረቶችና ዝግጅቶች ስብስብ በማድረግ የተራማጁ ክፍል በጸረ ፊውዳልና በጸረ ኢምፔሪያሊዝም ተሰልፎ በነበረው አንዳንድ የሪዮቴ ዓለም ልዩነቶች አቆጥቁጠው ሲብላሉ የነበሩ አስተሳሰቦች በይፋም በቃሉ። አንዳንድ ቀባጣሪዎች አሁን እንደሚሉት ሳውቁና አውቃለን ብለው የሚያወሩትን በሬ ወለደ የታሪክ ቀልበሳ ለህዝብ ፍርድ ትተን ወነተኛ የነበረው በእኛ እንደበት የተካፈልንበትን ትግል እናውራችሁ። የሆነው ከተራማጆችን ቅፍቃሴ ውስጥ በበቀሉት በኢሃፓና መይሶን መካከለ የተከሰቱት ቅራኔዎች እንደው የቃላት ጨዋታ ማለት ላባደርና ወዛደር እናቸንፋለንና እናሸንፋለን ሳይሆን የነበረው ልዩነት ለሀገራችን ከፊውዳል ስርዓት በኋላ ለውጥ ሊመጣ የሚችለው በስልር ነቀል ስርዓት ትግል ወይስ በጥገናዊ ስርዓት ትግል ነው? የምንታገለው ለምን አይነት መንግስት ነው? ትግሉንስ ማን ይምራው? የሚሉት ነበሩ። አብዮቱ ከመፈንዳቱ ጥቂት አመታት በፊት አሳብ ለማንሸራሸርና ጥራት ለማግኘት በቦስተን ከተማ የሰሜን አሜሪካ የኢትዮጵያ ተማሪዎች ጉባኤ ተደርጎም ነበር። በጉባኤው ላይ ስለ ወታደራዊ መንግስት ስልጣን መያዝና አብዮቱን መርቶ የሚፈልገው ለውጥ ሊያመጣ ይችላል ወይ የሚለው ተነስቶ ከነ ግብጽና ከላቲን አሜሪካ ሀገሮች ተሞክሮች በመነሳት ወታደር ስልጣን ቢይዝ ያምባገነን መንግስት እንደሚሆን ግንዛቤና ድምዳሜ ላይ ለመድረስ ተችሎም ነበር። በእኛም ሀገር የሆነው አበው እንደሚሉት የፈሩት ይደርሳል ሆነና የተራማጁ ለውጥ ፈላጊ ክፍል በበቂ ባለመደራጀቱ ዝግጅት ባለማድረጉና ድርጅታዊ ጥንካሬ ባለመኖሩ የምርጥ መኮንኖች የታጠቀውንና የተደራጀውን የሀገር መከላከያ ሰራዊታችንን መወጣጫ በማድረግ የህዝብን የትግል ፍሬ ነጥቀው ለ17 አመት የወታደራዊ አምባገነ መንግስት መስርተው መላውን የሀገራችንን ህዝብ ሲያሰቃዩና ሲገድሉ እንዲሁም ባልተጠና የሰፈራ ፕሮግራም ያካባቢ ማህበራዊ አገልግሎት ለመስጠት በሚል ፈሊጥ ህዝባችንን ሲያምስና ሲያሰቃይ ከርሞ ነበር። ያሁኑ ዲሞክራቶች ነንባዮች ግራፊ አስገራፊና ረሻኝ አስረሻኝ የነበሩ የኢሰፓ አባሎችና በላባዮች ቅጥረኛ ምሁራን አሉባልታዎችንና ውጅንብሮችን በደርግ ዘመን የነበረው ማርና ወተት የሚፈስበት አገርና ስርዓት ነበር ሲሉ ከልብ ያሳዝናል። የኛ ትውልድ ማለት የኢሃፓ አባላትና ደጋፊዎች በጅምላ ጸረ መለዮ ለባሽ አለመሆናችንን ለናንተ ለልጆቻችን እንድታውቁልን እንፈልጋለን። እንደውም በተቃራኒው ተራማጅ ወታደሩ ክፍል የህዝባዊ ትግል ተካፋይ በመሆን በህቡ ጭቁን ወታደር በሚል ድርጅት ተደራጅቶና በጣም የነቁት በኢሃፓ አባላትነት በህይወት መስዋዕትነት የከፈሉ ከከፍተኛ ማዕረግ እስከ ተራ ወታደርነት የታገሉና ያታገሉ ክቡር ሰማዕቶችን ሁሌም የምንዘክራቸው ናቸው። አሁንም በህይወት ያሉት አብረውን በትግል ላይ ናቸው። እዚህ ላይ ግን አንድ የማይታበል ሐቅ አለ። ይኸውም ጥቁሩ ግራዚያኒ የኢሰፓው መሪና ጀሌዎቹ ከሩብ ሚሊዮን በላይ የሚሆን የኢሃፓ አባላትና ደጋፊዎች እንዲሁም ምንም ውስጥ የሌሉበትን አረጋውያን ህፃናትና የሃይማኖት አባቶች ሳይቀር በቀይ ሽብር ጨፍጭፈዋል አስጨፍጭፈዋል። በመጨረሻም የአንድነት ኃይሎችን አዳክመው ለተገንጣይና አስገንጣይ የነጻ አውጪዎችን ባዮች የበላይነት እንዲያገኙና የመከላከያ ሰራዊታችንን እንዲበተን አድርገው ወደ ስደት ዓለም የመጡ ናቸው። ባለፉት 20 አመታት የዘረኛው የውያኔ አምባገነን አገዛዝ ሀገራችንን በሁሉም መንገድ በፖለቲካ በኢኮኖሚና በሶሻል ቀውሶች አደባይቶ ኢትዮጵያ እንደ ሀገር በመኖርና ባለመኖር ላይ እንድትወድቅ አድርጓል። የዘረኛ ቡድን ቅንጣት ታል ምንም የሀገርና የህዝብ ፍቅር የሌለው የራሱን የጎሳ ፕሮግራም የኢትዮጵያ ህገ መንግስት ብሎ በህዝባችን ላይ በመጫንና በዘር ላይ ብቻ በተመሰረተ በክልል መሸንሸን እንዲሁም በዘመናት የዳበሩትን የሚያስተሳስሩን ባህሎቻችንን ወጎችና እሴቶች ማለት ኢትዮጵያዊነትንና አንድነት እንዲበዘበዝና ተቻችሎና ተሰባስበው በአገሪቱ የኖሩትን ብሔረሰቦችና ሃይማኖት አማኞች መከላከል ልዩነቶችን በማርገብ ህዝባችንን በጠላትነት ተፈርጀው ደም እንዲቃቡና በጎሩት እንዲተያዩ ብሎም እንዳይተማመኑና በጋራ እንዳይታገሉ የውያኔና የውጭ ኃይሎች ሴራቸው ለጊዜው ቢሆንም ደንቃራዎች ሆነዋል። የውያኔ ዝባዝንኬ ተወርቶ ስለማልቅና ሰልች በመሆኑ አሳባችንን የሚያጠቃልል በደብተራው ድረገጽ አልከኝ 20 አመት ስንት ነው ከሚለው ግጥም ዋና ዋናዎቹን እንጥቀስ። የራስን ድል በራስ መወሰን እስከ መገንጠል ተባለ። የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው አሉ። የ6 ኪሎ ዩኒቨርሲቲ ተማሪዎች ተቃውሞ ሰልፍ በአጋዚ ሳንጃና ጥይት ተዘጋ። ባርነት ወይስ ነጻነት አስብለው የኤርትራ ወገኖቻችንን አስገነጠሉ። በእለቱም አስመራ ተገኝተው ከጀርባችን የጋራ ጠላት አለን ብለው እመራለሁ የሚሉትን ህዝብ በጠላትነት ፈረጁ። ደስታቸውንም አበሰሩ። ኢሰፓ ኢሃፓ ነፍጠኛ እየተባለ ጣት መጠቋቆምና ማስፈራራት ተጀመረ። የትምክህተኛ ጎራ ተመታ አሉ። ከአዲስ አበባ ዩኒቨርሲቲ 40 መምህራን ብቁ አይደሉም ብለው በተባረሩ ማግስት የብሔረሰቦች እኩልነት አሉና እኛ ከእኩልነት በላይ ነን አሉን። ወርቅ ከሆነው ከትግራይ መፈጠራቸውን ነገሩንና ለትግራይ ህዝብ ያፍ ዝልዝል ወይም ጮማ አቀረቡለት። የትግራይ ወገኖቻችንም ጥቂት ፈነደቁ። ብዙሃኑ ታዘበ። ያደዋ ድል ለደቡብ ምኑ ነው አሉ። እኛም አደዋን ተናገራል ነው። ማጠቃለያ፣ ባለፉት 20 አመታት ዘረኛው ወያኔ በአገራችንና በህዝባችን የተፈጸመው በደሎች በፖለቲካ መድብለ ፓርቲ ነኝ በማለት በተለጣፊ ድርጅቶች በመታጀብ ሲውረገረግ ሰንብቶ ከ97ቱ ምርጫ ሽንፈት በኋላ በ2002 ጀምሮ አውራ ፓርቲ ነኝ በማለት ብቻውን ሮጦ በ99.6% አሸንፏል ወቅት ደርሰናል። ፖለቲካ ባላንጣይናቸው ብሎ የሚያስበውን የተቃዋሚ ኃይሎች በሀገር ክህደትና በሽብርተኝነት ራሱ ከሳሽ ራሱ ፈራጅ በመሆን ባስተሳሰባቸው አይሰሙኝም ያለውን ሁሉ በሰበቡ እያሳደደ እያሰረና እየገደለ ይገኛል። አጉራ ዘለል ወያኔ ድንበር ዘልቆ በጎረቤት ሀገሮች ስደተኞችን መግደልና አፍኖ መውሰድ የለት ተግባር አድርጎታል። እንዲሁም በስንት መከራ ከሳራ በራና ካደገኛ የጀልባ ጉዞ በኋላ ወደ አረብ አገሮች የደረሱትን ከዚያም አልፈው አውሮፓ አገሮች የደረሱትን ስደተኞች ወያኔ ከተለያዩ ሀገር መንግስታት ጋር በመመሳጠር የተባበሩት መንግስታት የስደተኞች መብት ተከላካይ ወይም UNHCR ዓለም ያጸደቀውን ህግ በመጣስ ስደተኞች ያለፈቃዳቸው በግድ ወደ ሀገራቸው እንዲመለሱና ሲመለሱም ምንም እንደማይደረጉና ችግር እንደማይገጥማቸው ወያኔ እየወተወተም ነው። የኢኮኖሚው ጉዳይ እንደው አታንስብን የሚለው የህዝብ ቁጥር ቢበዛም እኛ ግን እናንተ ልጆቻችን ጉዳዩን ከስር መሰረቱ ማወቅና መረዳት ይበጃቸዋል ብለን እናስባለን። በዓለም አቀፍ ደረጃ በወያኔ አጋፋሪነት የመሬት ቅርመት ወይም ነጠቃ በጣም ስር ሳይሰድ ምን መደረግ አለበት የሚለውን ማጥናት ማሰብ ማውጠንጠንና በማያዳግም ፈጣን እርምጃ ከወጣቱ ገበሬ ጋር በማበር መንቀሳቀስ ግዴታችን መሆኑን ለማሳሰብ እንወዳለን። የተፈጥሮ ሀብታችን እንዴት በአግባቡ እንጠቀም፣ ልማትና እድገት እንዲሁም በአገራችን እንዴት የምግብ ዋስትና እንዲሁም ሰላምና ብልጽግና ሊመጣ ይችላል በሚለውም መወያየት ያስፈልጋል። እንደምታውቁት ያለም ተራማጅ ምሁሮች በተለይ ለ21ኛው ክፍለ ዘመን በአምባገነን ስርዓት ውስጥ የሞት ሽረት አድርገው የኛውን የመሰለ አገር ያለ ህዝባዊ መንግስትና ዲሞክራሲያዊ ስርዓት ፍትሃዊ ልማትና እድገት የማይታሰብ መሆኑን እያስተማሩን ነው። በዚህም ትግላችን ላይ ብቻችን አይደለንም። በዓለም ላይ የሚገኙ የጸረ ግሎባላይዜሽን ማለት አሉታዊ ድርጊት ተቃዋሚዎች የዓለም አቀፍ የሴቶች ማህበር፣ የሰራተኞች ማህበር፣ የአካባቢ ብክለትን የሚቃወሙ እንዲሁም ንጻ የሆኑ የምርምር ድርጅቶች ለምሳሌ እንደ ኦክላንድ ኢንስቲትዩሽኖችን በዓለም አቀፍ ደረጃ ያለውን የመሬት ዝርፊያና ድምታ በማጋለጥ ላይ ናቸው። ያም ሆኖ የኛን ትግል ወደ አገራችን መጥቶ የሚታገለልን የለም። ግን አጋሮቻችን ሊሆኑ ይችላሉ። ስለዚህ ከነሱ ጋር መተባበር አለብን። በመሆኑ መረጃ በማሰባሰብ ጽሁፋቸውንና መጽሔቶቻቸውን በማሰራጨት እንዲሁም በቅርቡ የተጀመረውን የመረት ዝርፋ የተቃውሞ ፊርማ በማሰባሰብ ንቁ ተሳትፎ በተለይ ወጣቶች ልታደርጉ ይገባል ብለን እንላለን። ጽሁፋችንን ከማጠቃለላችን በፊት እኛ በህይወት እስካለን ማለት ክንዳችንን እስከምንተራስ ድረስ ከጎናችሁ ነን። የኛት የትግል ጥሪያችን የተቀበላችሁ ወጣቶች በሙሉ በዘር በጾታና በሃይማኖት ሳትለያዩ እንደ ይወክንድ ባላማ ጸንታችሁ ያደራ ቃል ኪዳናችሁን ተቀብላችሁ በእኩልነት አንድነቷ የተጠበቀ ዲሞክራሲያዊ ኢትዮጵያ እውን እንደምታደርጉ አንጠራጠርም። የኢትዮጵያ ህዝብ በትግሉ ያቸንፋል።
ይህን ነገረን እንጂ ለምን አንነገር? አቦ ይነገረና አቦ እስከ መቼ ድረስ ወያኔ ቀጥቅጠን በደማችን አጥ? ገና ከጅምሩ ትግልን በፊደል ለጥቁም በተግባር ሞተው ያስተማሩን እየበሏታ እኛ ጀግና ትውልድ እኛ አስመጥሩ ፋሽስትን ያዋረዱ ባንዳን ያሳፈሩ የህዝብ አገር አልማዝ የክፉ ቀን ጥላ የጨለማው ኩራዝ ሲመቱ የሚነጥሩ ሲነጥሩ የሚማቱ ለመርጩማ ብለው ያልተንሸራተቱ ከትላንትም በስቲያ ትላንትናም ዛሬ ክህደት ያልቃጣቸው ዳር እስከ ዳር ሀገር የኛ የሚላቸው ስጋ ሳይስባቸው አጥንት ሳይቆጥሩ ሃይማኖት ሳይለዩ መስዋዕት የሆኑት በየአደባባዩ አቦ ይነገረና ይነገረን እንጂ ለምን አንነገር? የነ አብዱል ሐኪም የነ ገብረ እግዚአብሔር የነ ገብረ አምላክ የነ አብዱል ጀባር የነ አመቱላ ቅድስትና አበባ የነ ከልጃሊ ፍሬወት ዘቢባ በደም የተጻፈው ታሪካቸው በሚተቀጥስ መልክ አው በሚዘገምን ትራፊን ለቅም ትራፊን እንጨልጥ ልባችንን አርገን ወያኔ ምሽግስት የዚያን የዛን ትውልድ ታሪክ በህደት አሽድ ስንፈትግ ማጥፋት ለማይቻል ስንልጥ ለአንድ እግር በርጩማ ሹምባሽ እንሆን ብለን ደፋ ቀና ምንል ታሪክ የማይምረን የህዝብ ያገር ጠላት እርመበላዎች ነን። አቦይ ነገረና ይነገረን እንጂ ለምን አንነገር? አው ከተቆረቆርን ካሰብን ለወገን ካሰብን ለሀገር ይነገረን እንጂ ለምን አንነገር? ይህንን ቁትውልድ የህዝብ ሀገር አልማዝ የክፉ ቀን ጥላ የጨለማ ኩራት በደር ተደራይቶ ስልጣን ስላልያዘ ውብ ድንቅ ታሪኩ በገዳዎቹ ጣት እየተደለዘ እየተሰረዘ እየተጫጫረ በደሙ ሲነገድ እንዴት አይሰቀጥቅ ውስጥ አካል አያነድ ወይም አርጊ ወላንተ አይገድሰን የወያኔ ግብዣ ስንቱን ልህቅ ነኝ ባይ አድርጎት መጋዣ ያኔ ትግሉ ሲጀመር ዛሬ ዶክተር ፕሮፌሰር ከዱቄት ሳጥን ውስጥ ተደብቆ ነበር። ደግሞም ፋሽስቶች ፈርጥጠው ፋሽስቶች ሲገቡ ከየጉራንጉሩ ሲያኮበኩቡ መስመር የነደፈ ያዘጋጀ ሜዳ ሀፍረት ጠፍሴ በላ ከሃዲና ባንዳ የዛን ትውልድ ታሪክ ሲያጎድፍ ሲያቆሽሽ የሱ ቃጭል ሆነን መስዋዕትነቱን በሐሰት ገዝግዘን ልንቀብር የሞከርን አይን በጨዋት ጠብን እርበበላዎች ነን። ይነገረን እንጂ ለምን አንነገር? ይነገረን እንጂ አቦይ ነገረና ይነገረን አቦ እስከ መቼ ድረስ ወያኔ ቀስቅተን በደማችን ጣት ወያኔ በጥይት እስላም ክርስቲያና ለአዛውንት ወጣት ፍርክስክስ ያደርጋል የህፃን ጭንቅላት ያለ ርህራሄም እርጉዟን ሸልቶ ይዝናና አላሎዬ ቢራ ውስኪ ከፍቶ እንዲህ ሆኖ ሳለ የምንኖረው ህይወት ጩኸታችን ሳምንት ዝምታችን አመት መቼ በዚያ በቃ ከዚያም አልፈን ተርፈን ከገዳያችን ጋር ዙሪያ ክብ ሰርተን በድር ተሰባስበን መዋጮውን ከፍለን አብረን ውለን አድረን እቁቡን ጠጥተን ከቤተ ክርስቲያን አብረን አስቀድሰን ወደ መስጊድ ሄደን ሰላቱን አድርሰን ጠላት ወዳጅ ላይ ሆን እንብኝን እንቢ ብለን ሞትን አሳቅፎን ተራን ጠብቃለን። ይነገረን እንጂ ለምን አንነገር? የአቃቂ ቅሊንጦ የእስር ቤቱን መዝጊያ ዙሪያ ክብ አጥሩን በደም ማጠንከሪያ በልማት አሳበው ስብሰባ ሲጠሩ ፈጥኖ ደራሽ ሆነን ኪስ ለማስበርበሩ እኛ ካፈሩ ላይ በእኛ ላይ እነሱ ተነጥፈትላቸው እንዲንፈላሰሱ ወያኔ ያደግ ስብናችን ረግቶ እነሱ ወደ ሰርግኛ ወደ ለቅሶ እነዚህ ፋሽስቶች ሬሳ እያስቆጠሩን ጠዋትና ማታ ለአንድ ሳምንት ጮኸን አመቱን ዝምታ የወያኔን ወገብ ላይሰብር ላይፈጠር ከምድር ላይ ተንጋሎ አይኑን አፍጦ ያለው በዚህም በዚያም ብንል ሐቁ እንግዲህ ነው። እነ ወያኔ ታት ከላይ ታች ቀጥቀው ደርበው ላሎዬ ላሎዬ እኛም ወገብ አስረን ደረት እየደለቅን አረ ወዬ እንጮ እና ጉሮራችን አብጦ ልባችን ሲዘጋ ወደ ቤት መሄድ ነው ክረምቱ እስከሚያልፍ እስኪተካው። ይነገረን እንጂ ለምን አንነገር? አቦ ይነገረና አቦ እስከ መቼ ድረስ ወያኔ ቀስቅጠን በደማችን አጥ የአካላችን ፎቅ የመጨረሻውን በብጠት በኢጎ ጠቅጥቀን ከኔ ሌላ ላሳር በሚል ተወጠረን ምንም ላንፈጠር ትግሉን እንደብል እየበሳሳ ነው የአንድነቱን ጎራ ቀዳዳ አስፍተ ነው ለወያኔ ፋሽስትኛው ጉልበት ሆን ነው። ይነገረን እንጂ ስልጡን ፖለቲካ ገባኝ አወቅኩኝ ባይ አይኑን በጨዋጥቦ ወጥቶ በአደባባይ ራሱን ሳይጠራ ሰው ይጠራል አልፎ የዘረኛነቱን ቫይረሱን ታቀ አረ ይነገረን። በውይይት መድረክ እኮ በፓልቶኩ የጦር ስልት ነድፈን ሻለቃ ሻምበሉን በርከኑ መድበን ፈንጥቆ የሚሰፋ ዶክተር ቦታ ሰጥተን ያለንን መሳሪያ በዝርዝር ተናግረን ከየት እንደመጣ ጀምረን ጠቁመን የሌለ ያለውን ለጠላት አስታውቀን አውጀት ደስፉረን ይነጋል ይመሻል ወይ ያኔ ምን እንዳለኛ ማልተቀየርን ይነገረን እንጂ አሁን ባለን ኮቴ በመንደው መንገድ ነጻነት ለለብቶ ያኔ እንደነወር የታለና ህብረት የሚያደርገን ብረት የታለና ኃይል የሚያነሳ ፍንጃል ሌላው ይቅርና የበሰበሰን ጥርስ ፈንቅሎ ለመጣል የጣቶችን ህብረት አቅምን ይጠይቃል ተመርምር ተሰርሰር ደብለቅለቅ ግንብርብር የቃላት ጋጋታ ጧት ተሸብቦ ሲመሽ የሚፈታ የፋሽት መሳቂያ የተረጫውታ መሰል ቀልዳ ቀልዱን አስቀንጥረን ጥለን ቅድሚያ ለሀገራችን ለህዝባችን ሰጥተን እኛም እንደ ዜጋ ኢትዮጵያም እንደ ሀገር ተከብረን እንድንኖር ስጋ ሳይመዝነን ሳንቋጠር በዘር ወያኔን ለመጣል ህብረት እስካልፈጠርን ዜሮም የሚቆጠር ባዶም ያለ ነገር እኛ ምንም ነን። አዎ ዜሮም የሚቆጠር ባዶም ያለ ነገር እኛ ምንም ነን። ወያኔን ለመጣል ህብረት ካልፈጠር ይነገረን እንጂ አቦ ይነገረና አቦ እስከ መቼ ድረስ ወያኔ ቀጥቅጠን በደማችን ይነገረን እንጂ ለምን አንነገረን አቦ ይነገረና አቦ እስከ መቼ ድረስ ወያኔ ቀጥቅጠን በደማችን ይነገረን።